በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 11 2012 ዓመተ ምህረት ዝግጅታችን ጀመረ። እንኳን ለብርሃነ ጥምቀቱ አደረሳችሁ ክቡራትና ክቡራን። ጎንደር ላይ በጥምቀት አከባበር ወቅት በደረሰ የመቀመጫ መደርመስ 12 ሰው ሕይወት ጠፍቷል። በዓሉ ግን በአገርና በውጪ በደማቅ ሁኔታ መከበሩ ተዘግቧል።
ሁላችን በዓሉን ስናከብር፣ ጥምቀቱን ስናከብር፣ ልደቱን ስናከብር፣ ትንሣኤውን ስናከብር እያንዳንዳችን የፍቅር ሰዎች ሆነን መመላለስ ያስፈልገናል።
ይባላል በሎስ አንጀለስ የጥምቀት በዓል እያከበርን ያለ ነው።
ከኢትዮጵያ የተለያዩ አካባቢዎችና ከኢትዮጵያ ውጪም የበዓሉን አከባበር ዘገባዎች ይዘናል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ደግሞ ቆንጅ ይታየ ነኝ። በዚሁ ለምሽቱ ያሉንን አርዕስተ ዜናዎች ላስታውቅ። ቀደም ሲል ሶሎሞን እንዳለው ጎንደር ውስጥ የጥምቀት በዓልን ለማክበር ለታደሙ ምዕመናን መቀመጫ የተዘጋጀ ርብራብ ተደርምሶ 12 ሰዎች ሕይወታቸው ማለፉ ተሰምቷል። ከመቶ በላይ እንደቆሰሉ ነው የተገለጸው። የሊቢያን የተኩስ አቁም መሳካት የሚቆጣጠር አካል ያስፈልጋል አሉ የአውሮፓ ሕብረት የውጭ ፖሊሲ ኃላፊ። የዓለም መሪዎች ለተፋላሚዎቹ ወገኖች ወታደራዊ ድጋፍ ላለመስጠት ትናንት ጀርመን ላይ መስማማታቸው ይታወሳል። ቻይና ውስጥ የተከሰተው አዲሱ ኮሮና ቫይረስ ወረርሽኝ የህመምተኞች ቁጥር እጅጉን አሻቋል። ዩናይትድ ስቴትስ በሶስት አውሮፕላን ጣቢያዎቿ ከወደዚያ የሚገቡ መንገደኞችን እየመረመረች ናት የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት ለአርዕስተ ዜናው። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጎንደር ውስጥ ዛሬ የጥምቀት በዓልን ለማክበር ለታደሙ መቀመጫ የተዘጋጀ ርብራብ ተደርምሶ 12 ሰዎች ሕይወታቸው ማለፉ ተሰማ። ከመቶ በላይ ሌሎች ደግሞ ቆስለዋል ተብሏል። በአደጋው የሞቱት ሰዎች ቁጥር ሊጨምር ይችላል የሚልም ስጋት አለ። አደጋው የደረሰው በፋሲለደስ ቤተ መንግስት ደጅ ጥምቀተ ባህሩ ዙሪያ ዛሬ ጠዋት ለተሰባሰበው ሕዝብ መቀመጫ በተዘጋጀ ርብራብ በድንገት በመደርመሱ መሆኑ ነው የተዘገበው። ጎንደር ዩኒቨርሲቲ ሆስፒታል ሁለት ዶክተሮች ለአዣንስ ፍራንስ ፕሬስ በሰጡት ቃል እስካሁን 10 ሰዎች ሞተዋል፣ የቆሰሉት 100 እንዲያውም 150ም ሊሆኑ ይችላሉ ማለታቸውን የዜና አውታሩ ጠቅሷል። የአጣዳፊ እርዳታ ተሽከርካሪዎች በተሰበሰበው ህዝብ መሀል ለአደጋው ሰለባዎች ለመድረስ ሲሞክሩ እንደተስተዋሉ ነው ዘገባው ያመለከተው። በአዣንስ ፍራንስ ዘገባ መሰረት ከአደጋው አካባቢ ህዝቡ እንዲወጣ ከተደረገ በኋላ በዓሉ እስከ እኩለ ቀን ድረስ ቀጥሏል። በይፋ መንግስትን ሲወቅሱ ሰማት ስላልፈለጉ ማንነታቸው እንዳይገለጽ ኤኤፍፒን የጠየቁ አንድ ሐኪም በየዓመቱ ለጥምቀት በዓል የሚዘጋጁት የእንጨት የመቀመጫ ርብራቦች ለአላስፈላጊ አደጋ የሚያጋልጡ ናቸው ማለታቸው ተጠቅሷል። የከተማዋ አስተዳደር የጸጥታና የሰላም ባለስልጣን ተስፋ መኮንን ቢያንስ አንድ የውጭ ሀገር ሰው ጨምሮ 3 ሰዎች ሞተዋል፣ 100 ያህል ቆስለዋል ማለታቸውን ነው ኤኤፍፒ የጠቀሰው። በዓሉ አስፈላጊው ዝግጅት ተደርጓል፣ መቀመጫዎቹም በባለሙያዎች የተሰሩ ናቸው ማለታቸውን ዜናው አክሏል። ብዛት ያላቸው ወጣቶች በበዓሉ ለመሳተፍ ሲረማመዱ ስለነበረ በርብራቦቹ ላይ ከአቅም በላይ ክብደት እንደተፈጠረ ነው አያይዘው የገለጹት። የሊቢያ ተፋላሚ ወገኖች የተኩስ አቁም ውል ውጤታማ እንዲሆን የሚቆጣጠረው አካል ያስፈልጋል ሲሉ የአውሮፓ ሕብረት የውጭ ፖሊሲ ኃላፊ አሳሰቡ። ጆሴፕ ቦሪል ይህን ያሳሰቡት ዛሬ የሕብረቱ የውጭ ጉዳይ ሚኒስትሮች ስለ ሊቢያ ሁኔታና ትናንትና የዓለም መሪዎች ስላደረጉት ስምምነት ለመነጋገር ስብሰባ ከመቀመጣቸው አስቀድሞ በሰጡት ቃል ነው። ተኩስ አቁሙ ይኸውላችሁ ብለን ከዚያ በኋላ ልንረሳው አንችልም፣ መከበሩን የሚከታተል ያስፈልጋል ብለዋል ባለስልጣኑ። የተባበሩት መንግስታት ድርጅትም ይሁን የአፍሪካ ህብረት ወይም የአውሮፓ ህብረት አንድ የሆነ አካል ሊከታተለው ይገባል ብለዋል። ለሊቢያ ተፋላሚ ወገኖች ተጨማሪ ወታደራዊ ድጋፍ ላለመስጠትና የጦር መሳሪያ ማዕቀቡን ጥሰው የተገኙ ወገኖችን ለመቅጣት የዓለም መሪዎች መስማማታቸው ይታወቃል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ውሃን በምትባል የቻይና ማዕከላዊ ክፍለ ግዛት ከተማ በባለስልጣናት በአዲሱ ኮሮና ቫይረስ በሽታ 134 አዳዲስ ተያዦች መገኘታቸውን አረጋግጠዋል። አሃዙ ባለፉት 3 ቀናት ከነበረው በከፍተኛ መጠን ከፍ ያለ ነው። የህመምተኞቹ ብዛት ቤጂንግ እና ደቡባዊዋ ሼንዘን የተገኙትን 2 የቫይረሱን ተያዦች ጨምሮ በጠቅላላው ከ200 መብለጡን የከተማዋ የጤና ኮሚሽን አመልክቷል። የአብዛኞቹ ይዞታ ከባድ እንዳልሆነ ነው የተገለጸው። ሆኖም እስካሁን በዚህ በሽታ 3 ሰዎች ህይወታቸው አልፏል። በህዝብ ብዛቷ ከቻይና ከተሞች 7ኛ በሆነችው በውሃን ዶክተሮች የሳምባ ምች ወይም ኒሞኒያ ታመዋል ተብለው የሚጠረጠሩ ሰዎችን እየመረመሩ ናቸው። ሰውንም መሸበር አያስፈልግም፣ ነገር ግን የግል ንጽህና መጠበቅ፣ ሲያስሉም ሆነ ሲያስነጥሱ አፍን መሸፈን አስፈላጊ ነው በማለት እየመከሩ ናቸው። የከተማዋ የጤና ኮሚሽን ዲሬክተር ዶክተር ሊ ጋንግ በአሁኑ ጊዜ በታካሚዎች ላይ ያየነው የህመሙ ይዞታ ከባድ አይደለም ብለዋል የቻይናው የጤና ባለስልጣናት። ከታካሚዎች ጋር የቅርብ ግንኙነት ካላቸውና ስንከታተላቸው ከነበሩ 763 ሰዎች መካከል 681ን አሰናብተናቸዋል። አንዳቸውም ላይ ቫይረሱን አላገኘንም። የተለያዩ የመከላከልና የመቆጣጠር እርምጃ በመውሰድ የወረሽኙን ሁኔታ መግታት ይቻላል ሲሉን የተደመጡት የዓለም የጤና ድርጅት ትናንት በትዊተር ባወጣው ማሳሰቢያም ቫይረሱ ከሰው ወደ ሰው እንደሚዛመት ውሱን የሆነ ማስረጃ አለ ብሎ ቢያስታውቅም ወደ ቻይና እንዳትጓዙ የሚል ማሳሰቢያ ግን አላወጣም። ከውሃን የተጓዙ አንዲት ሴት በዚሁ ቫይረስ የተያዙ ሆነው መገኘታቸውን የደቡብ ኮሪያ የጤና ባለስልጣናት ገልጸዋል። ታይላንድና ጃፓንም በቫይረሱ የተጠቁ ሰዎችን አግኝተናል ብለዋል። የዩናይትድ ስቴትስ የበሽታዎች መከላከልና ቁጥጥር ማዕከል ከቻይና ውሃን ከተማ በሶስት የአሜሪካ አውሮፕላን ጣቢያዎች የሚገቡ ተጓዦችን እየመረመረ ነው። ሳን ፍራንሲስኮ፣ ሎስ አንጀለስ እና ኒውዮርክ አውሮፕላን ጣቢያዎች በኩል የሚገቡ መንገደኞች ናቸው የሚመረመሩት። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት የቀረቡትን ክሶች የመወሰኛ ምክር ቤቱ ነገ ማክሰኞ በይፋ ችሎት ተቀምጦ ያደምጣል። ዛሬ የዋይት ሀውስ ጠበቆች የሚያቀርቡትን መከራከሪያ ዝርዝሩን የያዘ ሰነድ ያቀርባሉ። በተወካዮች ምክር ቤቱ ባለፉት ክሶች ላይ ቀደም ብለው የዋይት ሀውስ ነገረ ፈጆች ፓት ኮሊንስ እና ጄ ሴክሎ ባቀረቡት አጠር ያለ ምላሽ የቀረቡት ክሶች ህገ መንግስቱን በአደገኛ ሁናቴ በማጣመም ላይ የተመሰረቱ በመሆናቸውና በመንግስት መዋቅሩም ላይ ዘላቂ ጉዳት የሚያስከትሉ በመሆናቸው መወሰኛ ውድቅ ሊያደርጋቸው ይገባል ማለታቸው ተጠቅሷል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የቻይናው ግዙፉ የቴሌፎን ኩባንያ ዋዌ ከፍተኛ ስራ አስፈጻሚ ለሌላ ሀገር አሳልፎ መስጠትን ጉዳይ የሚሰማው የፍርድ ቤት ችሎት የመጀመሪያ ደረጃ ሂደት ዛሬ ቫንኩቨር ካናዳ ላይ ይጀመራል። ጉዳዩ ቻይናን እጅግ ማስቆጣቱ፣ የዲፕሎማሲ እሰጥ አገባ መቀስቀሱና በቤጂንግና በዩናይትድ ስቴትስ መካከል የቴክኖሎጂ ጦርነት ሊያስነሳ ይችላል የሚል ስጋት መቀስቀሱ ይታወቃል። ካናዳ የዋዌን የፊናንስ ዋና ስራ አስኪያጇን የኩባንያውን መስራች ሴት ልጅ ሜንግ ዋንጁን በአሜሪካ ጥያቄ ያሰረቻቸው ባለፈው እንደ አውሮፓውያን አቆጣጠር 2018 ዓ.ም ሲሆን እርምጃው ቻይናን ክፉኛ ማስደንገጡ ይታወቃል። የቻይና የቴክኖሎጂ ሀያል የመሆኗ ምኞት መገለጫ የሆነው የኩባንያ ዩናይትድ ስቴትስ በደህንነት ጠንቅነት ለአመታት ስትመለከተው ቆይታለች። ቤጂንግ የሜንግ ዋንጁን መታሰር ይህን እርምጃ ለመግታት የሚደረግ ሙከራ ነው የምትለው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 11 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ዛሬ በዩናይትድ ስቴትስ የማርቲን ሉተር ኪንግ ክብረ በዓል ነው።
I have a dream that my four little children will one day live in a nation where they will not be judged by the color of their skin.
አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩበት አገር አንድ ቀን እንዲኖሩ ይታየኛል።
የሲቪል መብቶች ትግሉንና ዶክተር ኪንግን እናስታውሳለን። በዚህ ምሽት ጎንደር ላይ ዛሬ ስለዋለው የጥምቀት በዓል አከባበር እና በዚያ መድረሱ ስለተሰማው አደጋም ዘገባው እየተጠናቀረ ነው፣ እንደደረሰን እናቀርባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ የተወካዮች ምክር ቤቱ የሕግ መምሪያ የመሠረተው ክስ የመክፈቻ ክርክር ሪፐብሊካን እንደራሴዎች አብላጫ መቀመጫ በያዙበት የሕግ መወሰኛ ምክር ቤት ውስጥ ነገ እንደሚጀመር ተነግሯል። የተወካዮች ምክር ቤት አባላት የሆኑት ዴሞክራቶች በፕሬዚደንቱ ላይ ያላቸውን መከራከሪያ ይዘው ይቀርባሉ። የጠቅላይ ፍርድ ቤቱ ዳኛ በእሰጥ አገባው ላይ ይገኛሉ። አራሽ አረብሳዲ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች።
የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ ባለፈው ሳምንት ቃለ መሐላ አስፈጽመዋል።
ሴኔተሮች ሁሉ ብድግ በሉ፣ እንደ ቆማችሁ ቆዩና ቀኝ እጃችሁን አንሱ።
የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ በሕግ መወሰኛው ምክር ቤት ተሰይመው በፕሬዚደንት ትራምፕ ላይ በሚካሄደው የፍርድ ሂደት ወቅት በዳኝነት የሚያገለግሉትን ሴኔተሮች ቃለ መሐላ በማስፈጸም ተግባር ታሪክ ሰርተዋል። ሴኔተሮቹ ወጋኝነትን እንዲያስወግዱ ቃለ መሐላ ፈጽመዋል። ይሁንና በሕግ መወሰኛው ምክር ቤት የብዙሃኑ መሪ ክሱን አስመልክቶ ከዋይት ሀውስ ቤተ መንግስት ጋር በመተባበር እንደሚሰሩ ቀደም ሲል በይፋ ተናግረዋል። የክሱን ሂደት የሚያስተባብሩት የተወካዮች ምክር ቤት አባል አዳም ሼፍ
imagine that they are a juror and the judge comes into the courtroom and says look I've been in consultation with the defendant
እንግዲህ ፍርድ ቤት ውስጥ ፍርድ ለመስጠት ተቀምጣችኋል። ዳኛው መጥቶ ከተከሳሹ ጋር ተመካክረናል። አቃቤ ሕጉ ምስክሮችን እንዳይጠራ ለማድረግ ተስማምተናል። አቃቤ ሕግ ምንም አይነት ሰነድ እንዲያሳያችሁ አልፈቅድም ሲላችሁ፣ ማንም ፍርድ ለመስጠት የተቀመጠ አካል እንዲህ አይነት አነጋገር ከአንድ ዳኛ አንደበት ሰምቶ አያውቅም፣ ምክንያቱም ሊታመን የሚችል ነገር አይደለምና።
ፕሬዚደንት ትራምፕ በበኩላቸው ባለፈው ሐምሌ ወር ከዩክሬን ፕሬዚደንት ጋር ስላደረጉት የስልክ ጥሪ ያጠፋሁት ነገር የለም ሲሉ በያዝነው ሳምንትም ተናግረዋል። በስልክ ጥሪው ወቅት ዩክሬን በፖለቲካ ተቀናቃኛቸው ላይ ምርመራ እንድታካሄድ ትራምፕ ጠይቀዋል ተብለዋል። ትራምፕ በዛን ወቅት የዩናይትድ ስቴትስ ምክር ቤት ለዩክሬን እንዲሰጥ የመደበውን ወደ 400 ሚሊዮን ዶላር የሚጠጋውን ወታደራዊ እርዳታ አዘግይቶ ነበር። የትራምፕ ጠበቆች ታዲያ ወታደራዊ ረድኤት ዩክራይን ምርመራውን ሳታካሄድ ስለተሰጠ ፕሬዚዳንቱ መከሰስ አልነበረባቸውም ይላሉ። ከትራምፕ ጠበቆች አንዱ አለን Dershowitz.
When you have somebody who, for example, is indicted for a crime, let's assume you have a lot of evidence, but the grand jury simply indicts for something that's not a crime, and that's what happens.
ለምሳሌ አንድ በወንጀል የተከሰሰ ሰው ሲኖርህ ብዙ ማስረጃ አለ እንበል። ነገር ግን ሸንጎ ወንጀል ባልሆነ ነገር ይከሳል። አሁን የሆነው ታዲያ ይህ ነው። በተለያየ መንገድ ሊሄድ የሚችል ብዙ አጨቃጫቂ ማስረጃ አለ። ድምጽ የተሰጠው ግን ስልጣንን አላግባብ መጠቀም በሚለው ላይ ነው። ይህም በሕገ መንግሥቱ መሰረት የክስ መለኪያ አይደለም።
የተወካዮች ምክር ቤት የክስ ሂደቱን ካጠናቀቁ በኋላ ሌሎች ሁኔታዎች በመከሰታቸው በሕግ መወሰኛው ምክር ቤት የፍርድ ሂደት ወቅት ምስክሮችን መጥራት ይፈልጋሉ። ሪፑብሊካውያን ግን አይሆንም ብለዋል።
አመሰግናለሁ አዳነች። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሊቢያ ተፋላሚ ወገኖች ተጨማሪ ወታደራዊ ድጋፍ ላለመስጠትና የጦር መሳሪያ ማዕቀቡን ጥሰው የተገኙ ወገኖችን ለመቅጣት የዓለም መሪዎች ተስማምተዋል። ይሁን እንጂ አሁን ያለውን ወታደራዊ ድጋፍ ለማንሳት የደረሱበት ስምምነት የለም። በርስ በርስ ጦርነት የምትታመሰው ሀገር ሰላም እንዲመጣላት ታልሞ ትናንት እሁድ በጀርመን ዋና ከተማ በርሊን የተካሄደው ዓለም አቀፍ ጉባኤ ላይ ዩናይትድ ስቴትስን የወከሉት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ነበሩ። ዝላቲትሳ ሆክ ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርበዋል።
የጀርመኗ ቻንስለር አንጌላ መርከል በጉባኤው መገባደጃ በሰጡት አስተያየት በሊቢያው የእርስ በርስ ግጭት በተለያየ መንገድ የሚሳተፉትን ጨምሮ በጉባኤው የተሳተፉ ወገኖች በሙሉ በሊቢያ ውስጥ ሰላም ሊገኝ የሚችለው በጦር ሜዳ ሳይሆን በሰላም ውይይት ብቻ መሆኑን ተስማምተዋል ይላሉ።
We have to make sure that all the parties that are in any way connected to the conflict
ከግጭቱ ጋር በማንኛውም መንገድ የተገናኙ አካላት ሁሉ በአንድ ድምጽ የሚናገሩ እና ይሁንታቸውን የሚያሳዩ መሆናቸውን ማረጋገጥ አለብን። የዛሬው ጉባኤም ግብ ይኸው ነው። ምክንያቱም ያ መሆን ሲችል የሊቢያ ተፋላሚ ወገኖችም መፍትሄው አንድ ብቻ መሆኑን ይገነዘባሉ። ከወታደራዊ እንቅስቃሴ ነጻ የሆነ መንገድ አሁን ያን ውጤት አግኝተናል።
የበርሊኑ ጉባኤ ተጠራው ከሳምንት በፊት በሩሲያና በቱርክ አደራዳሪነት ተደርሶ የነበረው የተኩስ አቁም ስምምነት ከተፋረሰ በኋላ ነው። በሩሲያ ግብጽና የተባበሩት አረብ ኤሚሬት የሚደገፉት የሊቢያው ብሔራዊ ጦር አዛዥ ጀነራል ካሊፋ ሀፍታር ምስራቃዊውን የአገሪቱን ክፍል ይቆጣጠራሉ። በፋይዝ አልሲራጅ የሚመራውና የተባበሩት መንግስታት ዕውቅና የሰጠው የትሪፖሊ መንግስት በበኩሉ የዩናይትድ ስቴትስና በከፊልም የአውሮፓ ህብረት እንዲሁም የቱርክ ድጋፍ አለው። የቱርኩ ፕሬዝዳንት ሬጂብ ጣይብ ኤርዶጋን በተኩስ አቁሙ በመስማማታቸው ፋይዝ አልሲራጅን አመስግነው ጀነራል ሀፍተርም ተመሳሳይ እርምጃ እንዲወስዱ ሲሉ አሳስበዋል።
In order for the other phases of the political process and solution to be implemented
የተቀረው የፖለቲካ ሂደትና የመፍትሄ ሐሳብ ወደ ተግባር ይሸጋገር ዘንድ ጀነራል ሀፍታር ለኃይል እንቅስቃሴያቸው ማብቂያ ማበጀት አለባቸው።
የሀፍታር ወታደሮች ባለፈው ቅዳሜ ከዋና ዋና ወደቦች ወደ ውጭ የሚላከውን የድፍድፍ ነዳጅ ዘይት ከአገር እንዳይወጣ ሲያግዱ፣ ትላንት እሁድ ጉባኤው እየተካሄደ በነበረበት ሰዓት ደግሞ የሊቢያን የነዳጅ ማስተላለፊያ መስመሮች ዘግተዋል። የነዳጅ ዘይት ዋናው የሊቢያ የገቢ ምንጭ መሆኑ ይታወቃል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በበኩላቸው በሰጡት አስተያየት የሊቢያ ሕዝብ ሌሎች ወይም ሦስተኛ ወገኖች በሚቀሰቅሱት ወይም በሚያባብሱት ግጭት ለበዛ እንግልትና መከራ ተዳርጓል ይላሉ።
Proxy conflicts only come to an end when the external proxies decide they want to bring it to an end. So that's what the UK is arguing for. We're saying, look, come on, folks, this has gone on.
የውጭ ኃይሎች ወይም ሶስተኛ ወገኖች የሚቀሰቅሷቸው ወይም የሚያባብሷቸው ግጭቶች የሚቆሙት ግጭቶቹ እንዲያበቁ እነኛ የውጭ ኃይሎች ሲወስኑ ነው። በመሆኑም ብሪታንያ እየተሟገተች ያለችው እርግጥ ነው የሊቢያውን የረጅም ጊዜ መሪ ሙአመር ጋዳፊን በአውሮፓ የዘመን አቆጣጠር በ2011 ዓ ም ብናስወግድም ይታያችሁ፣ ይሄ አሳፋሪ ምስቅልቅል ግን ለረጅም ጊዜ ቀጥሏል። አሁኑኑ እንዲያበቃና ሊቢያን በተባበሩት መንግሥታት ስር አንድ ማድረጊያ ጊዜ ነው።
የበርሊኑ ጉባኤ በመካሄድ ላይ በነበረበት ወቅት የሊቢያን ተፋላሚ ወገኖች የሚደግፉ ቡድኖች በየፊናቸው ሰላማዊ ሰልፎችን አካሂደዋል።
አመሰግናለሁ አሉላ ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም እንዲሁ ዝግጅቶቻችንን በቀጥታ ማግኘት ይቻላል። በፌስቡክ ላይቭም እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። በትዊተርም አት ቪኦኤ አምሃሪክ ብላችሁ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢአይ ላይ ታገኛላችሁ። አፓችንንም ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። አሁን ከምሽቱ 3 ሰዓት ከ21 ደቂቃ ነው አዲስ አበባ ላይ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ጆ ጊል በስቱዲዮ መሳሪያዎች ላይ ይገኛል። ናሽዋን ካሊ ተተክታለች ይመስለኛል። አሁን ይቅርታ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የጥምቀት ጥቂት ጣዕመ ዜማ እዚህ ጋር እንጋብዛችሁ።
አምላኬ እረኛዬ፣ ተስፋዬ፣ መጠጊያዬ አምላኬ እረኛዬ፣ ተስፋዬ፣ መጠጊያዬ
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። የተለያዩ የጥምቀት በዓል አከባበር ዘገባዎችን ይዘናል ከሀገር ውስጥና ከውጭም። ጎንደር ላይ ስላለው ሁኔታም እንዲሁ አስቴር ምስጋናው ዘገባ እያጠናቀረች ነው። ከዚያው በደረሰን ጊዜ እናቀርባለን። አሁን በቅድሚያ ወደ ዩናይትድ ስቴትስና ዓለም አቀፍ ሁኔታዎች እናልፋለን። በዩናይትድ ስቴትስ ደቡባዊ ምስራቅ ግዛቷ ቨርጂኒያ ዋና ከተማ ሪችመንድ ውስጥ የነፍስ ወከፍ ትጥቅ ደጋፊዎችና ተቃዋሚዎች ተገዳዳሪ ሰልፎችን እያካሄዱ ናቸው። አሁን የመንግስቱን የጦር መሳሪያ ይዞታን የመቆጣጠር ውሳኔ በመቃወም ለዛሬው ሰልፍ ለመውጣት ይዘጋጁ የነበሩ የነጭ የበላይነት አራማጅና አክራሪ ናቸው የተባሉ ተሟጋቾች ሊያስነሱ ይችላሉ ተብሎ የተሰጋውን ሁከት ለመከላከል አገረ ገዢው ጊዜያዊ የአስቸኳይ ጊዜ ሁኔታ በዋና ከተማይቱ ላይ አውጀዋል። ማንም የጦር መሳሪያ ይዞ ወደ ሰልፉ አደባባይ መውጣት አይችልም። ያም ሆኖ ታዲያ ዛሬ በሺዎች የሚቆጠሩ የእርምጃው ተቃዋሚዎችና ደጋፊዎች ለሰልፍ ወጥተዋል። ካፒቶሉን አካባቢ አጥለቅልቀዋል። የሚሉ ዘገባዎች እየታዩ ናቸው። በዲሞክራቲክ እንደራሴዎች የበላይነት የተያዙት የቨርጂኒያ የተወካዮች ምክር ቤት ሁለቱም አካላት የሕግ መምሪያውም የሕግ መወሰኛውም ማንም የጦር መሳሪያ የሚገዛ ሰው የማንነቱ ፍተሻ እንዲደረግበትና ማንም የነፍስ ወከፍ መሳሪያ የሚገዛ በወር ከአንድ በላይ እንዳይገዛ የሚያግድ ሕግ ሰሞኑን አጽድቋል። ይህንን ድንጋጌ የሚቃወሙ ወገኖች ለሕገ መንግሥታዊ መብታችን መሟገት አለብን ብለው ነው አደባባይ ለመውጣት የወሰኑት። ይሁን እንጂ የዛሬ ሁለት ዓመት አካባቢ በአቅራቢያዋ ባለችው ሻርልስቪል ተፈጥሮ የነበረንና በነጭ የበላይነት አስተሳሰብ አራማጅ የአንድ ሰው ሕይወት የጠፋበትን ዐይነት ግጭት በመስጋት አገረ ገዢው የአስቸኳይ ጊዜ ሁኔታውን ደንግገዋል። ተቃዋሚዎቹ ድንጋጌውን በመቃወም ክስ ቢመሰርቱም የቨርጂኒያ ጠቅላይ ፍርድ ቤት የገዢውን የክልሉን የቨርጂኒያን ገዢ ማለት ነው የአስቸኳይ ጊዜ ሁኔታ ድንጋጌ ውሳኔ አጽንቷል። በዚያ አካባቢ የግዛቲቱን ምክር ቤት ጨምሮ በላዩ ላይ በጦር መሳሪያ የታጀቡ ወይም የታጠቁ ድሮኖችን ለማብረር አንዳንድ የታጠቁ ሚሊሻ አባላት ማስጠንቀቂያ ሲያስተላልፉ እንደነበረ ተገልጿል። የተወሰኑ አክራሪዎችና ኒዮናዚ የሚሊሻ አባላትን ኤፍቢአይም በቁጥጥር ስር መዋሉ ተነግሯል። ሰልፉ እስካሁን ድረስ በሰላም እየተካሄደ ነው። ስለደረሰ ግጭት የደረሰን ምንም ዘገባ የለም። አዲስ ነገር ባለ ጊዜ ይዘንላችሁ እንመለሳለን። ለማንኛውም ዛሬ የሲቪል መብቶች ተሟጋቹ የማርቲን ሉተር ኪንግ የልደት በዓል ነው። በዩናይትድ ስቴትስም ብሔራዊ ክብረ በዓል ነው። ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋ የመንግሥት ክብረ በዓል ነው። ይህ ስለ ዶክተር ማርቲን ሉተር ኪንግ ስም ተከብሮ እንዲውል የተወሰነው ዕለት በየዓመቱ የሚውለው የአውሮፓውያኑ ጃንዋሪ ወር በገባ በሦስተኛው ሰኞ ነው። በ1963 ዓ ም በአውሮፓውያኑ አቆጣጠር፣ በኢትዮጵያ በ1955 ዓ ም ማለት ነው። አፍሪካ አሜሪካውያን ወይም የአሜሪካ ጥቁሮች የእኩልነት መብታቸው እንዲከበር በመጠየቅ ዋሽንግተን ዲሲ ላይ በመቶ ሺዎች የሚቆጠሩ አደባባይ ላይ ወጥተው ነበር። ይህ ሰልፍ ታላቁ የዋሽንግተን ሰልፍ ተብሎ የሚታወቅ ሲሆን እንደ አርማ ያነሳቸው መሠረታዊ ጥያቄዎች ሥራና ነጻነት ነበሩ። ኦገስት 28 1963 ወይም ነሐሴ 22 1955 ዓ ም በተካሄደው በዚህ ግዙፍ ሰልፍ ላይ ከ200,000 እስከ 300,000 የሚገመት ሰው ወጥቶ ነበር። ምንም እንኳ ከሰልፈኛው 3/4 ጉዳዩ በቀጥታ የሚመለከታቸው ጥቁሮች ይሁኑ እንጂ የእነርሱ አጋር የሆኑ የነጻነትና የእኩልነት ሐሳብ አራማጅ ነጮችና ሌላም ቀለም ያላቸው ተሳታፊዎች ከጎናቸው በብዛት ተገኝተዋል። እነዚህ በዋሽንግተን ዲሲው ብሔራዊ አደባባይ ወይም ናሽናል ሞል ወጥተው የአሜሪካን ፖለቲካና የወቅቱን አድሏዊ አስተሳሰብ ያስጨነቁ ሰልፈኞች እናሸንፋለን፣ አንድ ቀን እናሸንፋለን እያሉ እጅ ለእጅ ተያይዘው ዘመሩ። እያንዳንዱም ሰው አንድ ቀን እናሸንፍ ዘንድ ከልቤ ከመሠረቱ አምናለሁ እያለ በኅብረ ዝማሬው ውስጥ ጮኸ። ዊ ሻል ኦቨርካም፣ እናሸንፋለን በአውሮፓውያኑ አቆጣጠር ከ1955 እስከ 1968 ዓ ም ለዘለቀው የአሜሪካው የሲቪል መብቶች ንቅናቄና ትግል እንደ ብሔራዊ መዝሙር፣ እንደ መለያ ዝማሬ ነበር። ዊ ሻል ኦቨርካም ዛሬም በብዙዎች ልብ ውስጥ ሕያው ዝማሬ ሆኖ በተመስጦ ያንጎራጉሩታል። በዚያ ብሔራዊውን አደባባይ ባጥለቀለቀው የነጻነት የእኩልነትና የሥራ ጥያቄ ተሟጋችና ታጋይ ሕዝብ ፊት ታዲያ ገና በከበደው የዘር መድሎ ጥላ ስር የቆሙት የእንቅስቃሴው መሪ ሰላማዊው ግን ብርቱ ታጋይ ማርቲን ሉተር ኪንግ ከአብርሃም ሊንከን መታሰቢያ ሐውልት ሕንፃ ደጃፍ እጅግ ታሪካዊውን ሕያው ሆኖ ዘወትር የሚነሳውን ይታየኛል ንግግራቸውን አደረጉ። I have a dream.
I have a dream that my four little children
will one day live in a nation where they will not be judged by the color of their skin but by the content of their character.
አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር አንድ ቀን እንዲኖሩ ይታየኛል።
ያኔ የነበረው የጥቁር አሜሪካውያን በቆዳችን ቀለም ሳይሆን በማንነታችን እንለካ ጥያቄ የፖለቲካና የነጻነት ጥያቄ ፕሬዝዳንት እንሁን አልነበረም። እንዲያውም በየትኛውም ደረጃ ለፖለቲካ ስልጣን እንታጭ እንሾም አልነበረም። ድምጽ መስጠት ይፈቀድልን ነበር። ስራ በችሎታችን ይሰጠን ነበር። የጥቁሮች ጥያቄ እነሆ በአሜሪካ ምድር በዚህ የተወካዮች ምክር ቤት ደጃፍ ላይ ጥቁር ፕሬዝዳንት ሁለት ጊዜ ቃለ መሐላ ፈጸመ። ለዚህ ይችላል ማርቲን ሉተር ኪንግ ውድ ዋጋ ከፍለዋል። እንደ አውሮፓውያን አቆጣጠር ጥር 15929 ዓመተ ምህረት በደቡብ አትላንታ ጆርጂያ ተወልደው ሚያዚያ 4968 ዓመተ ምህረት በ39 ዓመት እድሜያቸው በነፍሰ ገዳይ ጥይት ሜምፊስ ቴኔሲ ላይ የወደቁት ዶክተር ማርቲን ሉተር ኪንግ በዚያው የዋሽንግተኑ ንግግራቸው እንዲህ ብለው ነበር።
Every hill and mountain shall be made low, the rough places will be made plain, and the crooked places will be made straight, and the glory of the Lord shall be revealed, and all flesh shall see it together.
አንድ ቀን ያንዳንዱ ሸለቆ ከፍ ይላል፣ ያንዳንዱ ተራራና ኮረብታም ዝቅ ይላል፣ ጠማማውም ሁሉ ይቃናና ስርጓጡም ሜዳ ይሆንና እናም የእግዚአብሔር ክብር ይገለጥና ሥጋ ለባሹ ሁሉ በአንድነት ሲመለከት ይታየኛል። ህልም አለኝ። ወደ ደቡብም ይህን እምነት ይዤ መለሳለሁ። ከዚህ እምነት ጋር ከተስፋ መቁረጥ ተራራ ላይ የተስፋን ሐውልት እንቀርጻለን።
ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1964 ዓመተ ምህረት የኖቤል የሰላም ሽልማትን ተጎናጽፈዋል። በ1977 ዓመተ ምህረት ከሞቱ በኋላ የፕሬዝዳንቱን የነጻነት ሜዳሊያ ተሸልመዋል። በ2004 ዓመተ ምህረት የዩናይትድ ስቴትስ የተወካዮች ምክር ቤት የወርቅ ሜዳሊያ ታውጆላቸዋል። ከተስፋ መቁረጥ ተራራም የተቀረጸ የተስፋ ደንጊያ እንዲሆን በዩናይትድ ስቴትስ ፕሬዝዳንቶች መታሰቢያ መስክ ውስጥ ድንቅ ሐውልት ቆሞላቸው በመጀመሪያው የአሜሪካ ጥቁር ፕሬዝዳንት ባራክ ኦባማ ተመርቆ ለሕዝብ እይታ ክፍት ሆኗል።
ተከታዮቹ የዛሬ የጥምቀት አከባበር ዘገባዎች ይሆናሉ። ጥምቀት በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ቁሳዊ ያልሆነ የዓለም ቅርስ ሆኖ ከተመዘገበ ወዲህ የመጀመሪያው ክብረ በዓል ሆኖ ውሏል ዛሬ። በተለይም ወደ 2 ሚሊዮን ሰው እንደተሳተፈበት በተነገረበት የጎንደር የጥምቀት በዓል አከባበር ላይ ፕሬዚደንት ሳህለወርቅ ዘውዴ፣ ቀዳማዊት እመቤት ዝናሽ ታያቸው፣ የኤርትራ ልዑካን ቡድን እንዲሁም ከተለያዩ የዓለም ክፍሎች ወደዚያ የሄዱ አገር ጎብኚዎችም ተገኝተዋል። እዚያው በጎንደሩ የጥምቀት በዓል አከባበር ላይ ለምእመናን መቀመጫ ተብሎ የተሰራ ርብራብ ተደርምሶ የ12 ሰው ሕይወት ጠፍቷል። እስካሁን በደረሰን ዘገባ መሠረት ከመቶ በላይ ሰው መቁሰሉ ተዘግቧል። ጎንደርና ባህር ዳር ላይ የነበሩትን የአከባበር ሥርዓቶች የአደጋውንም ሁኔታ አስቴር ምስጋናው እንደሚከተለው አጠናቅራለች።
ዛሬ በጎንደር ከተማ በተከበረው የጥምቀት በዓል ላይ ለምእመናን መቀመጫ ተብሎ የተዘጋጀ የእንጨት ርብራብ በመደርመሱ የሰው ሕይወት ማለፉንና ከመቶ በላይ የሚሆኑ ሰዎች ቀላልና ከባድ ጉዳት እንደደረሰባቸው ቆየት ብሎ የወጡ መረጃዎች አመልክተዋል። በበዓሉ አከባበር ስነ ስርዓት ላይ የተገኙትና መድረክ የመምራት ኃላፊነታቸውን ሲወጡ የነበሩት መምህር አስካር ካሳው በጊዜው የተመለከቱትን በስልክ አካፍለውኛል።
የተፈጠረው ችግር ተፈጠረ ነበር ላይ በብዛት ነበሩ ህዝቦች ነበሩ እና አሰራሩ የሚችለው ከሚችለው በላይ ከመጠን በላይ ይዞ ስለነበረ ሰው በፍቅር የሚከታተለው ባለት ሚሰት ስለነበረ በዚህ ምክንያት ያው ሰው ያስገዙ ወደደ ሰወርት ተወደደ። የዚህ ምክንያት አሁን መረዳዳት የተፈጠረበት ምክንያት ምንድን ነው?
የጉዳቱ መጠንስ ምን ያህል ነው? ምን ያህል ሰው ጉዳት ደርሶበታል? ምን ያህል ሰው ህይወቱ አልፏል?
ከአስራ ሁለት በህይወት አልፈዋል። እያሉ አሁን ሆስፒታል አካባቢ
ጉዳት የደረሰባቸው በስፍራው የነበሩት የዓይን እማኝም በወቅቱ የነበረውን ሁኔታ እንዲህ ገልጸውታል።
መላከ ፀሐይ ቆሞች አባ ገብረ ሚካኤል ሽፈራው ያው ከስራቸው ነበርኩኝ። ከወዲያውኑ እንደዚህም በቆጥ ነገር የተሰራ ነው። እናሱ አራርቀው ስለተከሉት የሰዎቹን ዶዝ መሸከም አልቻለም እና በብዛት ወጡበት ወደቀ። ፖለቲካ ከምንጋምን ጋር አይያዝ።
በስፍራው ስለነበረው ሁኔታ ተጨማሪ መብራሪያ ለማግኘት ከጎንደር ከተማ ከንቲባና ከሆስፒታል መረጃዎችን ለማግኘት ያደረኩት ሙከራ አልተሳካም። የጎንደር ከተማ አስተዳደር የደህንነት መምሪያ ኃላፊ ለአማራ ብዙሃን መገናኛ ድርጅት እንደገለጹት ከመቶ በላይ የሚሆኑ ሰዎች ከባድና ቀላል ጉዳት እንደደረሰባቸው ገልጸው የሞቱ ሰዎችን ቁጥር ግን ከመግለጽ ተቆጥበዋል። የአደጋውን መንስኤ ለማጣራት ተጨማሪ ምርመራ እየተደረገ እንደሆነ ግን የጠቆሙት ነገር የለም። አሳዛኙ ሁኔታ ጥላው ቢያጠላበትም አመታዊ የጥምቀት በዓል በርካታ ሰዎች በተገኙበት ነው ዛሬ በድምቀት የተከበረው። በኢትዮጵያ በከፍተኛ ድምቀት ከሚከበረው የአደባባይ በዓላት ውስጥ አንዱ ጥምቀት ነው። በዓሉ ሃይማኖታዊ ስርዓቱን በጠበቀ መልኩ ከመከበር ባለፈ የህዝቦችን ተከባብሮና ተቻችሎ የመኖር እሴት ማሳያና መተግበሪያም ነው። የጥምቀት በዓል በተለይ ዘንድሮ እየተከበረ ያለው ከኢትዮጵያ አልፎ የዓለም ቅርስ ሆኖ በተመዘገበ በሳምንታት ውስጥ ነው። የጥምቀት በዓል በአማራ ክልል በተለያዩ ከተሞች ዛሬ በደማቅ ስነ ስርዓት ተከብሯል። ለወትሮም ቢሆን የጥምቀት በዓል በድምቀት ከሚከበርባቸው የኢትዮጵያ ከተሞች ቀዳሚውን ስፍራ ትይዛለች ጎንደር። ድርጅት ዩኔስኮ በማይዳሰሱ ቅርሶች በዓለም ቅርስነት መመዝገቡ ደግሞ የዘንድሮውን በዓል የተለየ ድምቀት ሳይሰጠው አልቀረም። ትላንትና ዛሬ በጎንደር ከተማ የሆነው ይኸው ድምቀቱ የተንጸባረቀበት ነው። የ44ቱ ታቦታት መገኛ በሆነችውና በጥንታዊቷና ታሪካዊቷ የጎንደር ከተማ ቁጥሩ 2 ሚሊዮን የሚጠጋ የሀገር ውስጥና የውጭ ሀገር ሰዎች በበዓሉ መገኘታቸውን የበዓሉ አዘጋጆች ተናግረዋል። በበዓሉ ላይ ለመታደም እድል ሲያገኙ የመጀመሪያቸው መሆኑን ያወሱት የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ ጥምቀትን ለመሳሰሉ ቅርሶች ትኩረት ሊሰጥ ይገባል ብለዋል።
ኢትዮጵያዊ እሴቶቻችንን የምንጠብቃቸው ካላቸው ምጣኔ ሀብታዊ ፋይዳ በመነሳት ብቻ ሳይሆን ቅርሶቻችን የማንነታችን መገለጫዎች፣ በተለይም የሰላም፣ የፍቅር፣ የመደጋገፍና የመረዳዳት መሰረቶች በመሆናቸው ጭምር ነው። እነዚህ ቅርሶቻችን ከየትም ይምጡ የትም ይሁኑ የሁላችንም ኢትዮጵያውያን የጋራ ቅርሶቻችን ናቸው። ሁላችንም ባለቤቶች ነን። የአንድነታችን፣ የአብሮ መኖራችን፣ የሁሉ አቀፍነታችን፣ የብዙሃነታችን መገለጫ ነው ብዬ አምናለሁ። ኢትዮጵያም ቅርሶቿ ሲመዘገቡ ዩኔስኮ የሚያውቃቸው በኢትዮጵያ ቅርሶች ነው። የተከበራችሁ እንግዶች፣ ክቡራትና ክቡራን፣ የጥምቀት በዓል በመላ ሀገራችን በእምነቱ ተከታዮች ዘንድ በድምቀት እንደሚከበር ይታወቃል። ሆኖም በጎንደር ያለው የአከባበር ስነ ስርዓት እጅግ የተለየ የደመቀ ስነ ስርዓት መሆኑን ለመጀመሪያ ጊዜ በቦታው በመገኘት ለመንገዘብ ችያለሁ። በጣም ያስደንቃል፣ በጣም ያኮራል። የኢትዮጵያ ሕዝብ በተለይም የጎንደር ሕዝብ ይህንን በዓል አክብሮ በማቆየት ላሳየውና ዩኔስኮ ድረስ እንዲደርስ ላደረገልን የራሱ አስተዋጽኦ ስላለው የተለየ ምስጋናዬን ለማቅረብ ወዳለሁ። በብዙ ቦታዎች ያሉ ቅርሶቻችንን ለትውልድ ያቆዩ ኢትዮጵያውያን በዚህ አጋጣሚ ለማመስገን ወዳለሁ።
ከሰላሳ ዓመታት በኋላ ለመጀመሪያ ጊዜ በጎንደር ከተማ የሚከበረውን የጥምቀት በዓልን ለማክበር የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ መርቆሬዎስ በተወካያቸው አማካኝነት መልእክት አስተላልፈዋል።
በምናከብረው በዓለ ጥምቀት የፈጣሪን ቸርነት በማዘከር መንፈሳዊ አንድነታችንን በማጠንከር በኢትዮጵያውያን መካከል ፍቅር፣ አንድነት፣ ፍትርት እንዲኖር ወገንን መበደል፣ ተቋማትን ማቃጠል እንዲቀር ከትግስቱ በኋላ በሚመጣ ፍርድ እንዳንጎዳ ከትግስቱ በመማርና በጸሎት ለፈጣሪ በመንገር የቤተ ክርስቲያናችንን ታሪካዊ ልልና በሚመጥን ስነ ምግባርና ሃይማኖታዊ ስነ ስርዓት በዓለ ጥምቀትን ማክበር የሁላችን ኃላፊነት መሆኑን ማመንና መተግበር ተገቢ ነው።
በበዓሉ ለመታደም ከተገኙት ከሰላሳ ሺህ በላይ የውጭ ሀገር ጎብኚዎች መካከል የኤርትራ ልዑካን ቡድን ይገኙበታል። በኢትዮጵያ የኤርትራ አምባሳደር ሰመረ ርዕሶም ከሀምሳ ዓመታት በኋላ በዓሉን መታደም መቻላቸውን ለክልሉ መገናኛ ብዙሀን በሰጡት አስተያየት ተናግረዋል።
ወደኋላ አንድ ሀምሳ ዓመት ልመለስ። ልክ ሀምሳ ዓመቱ አሁን ያኔ ቀዳማዊ ስላሴ ትምህርት ቤት ተብሎ የሚጠራው የጎንደር ሰከንደሪ መምህር ሆኜ ለአንድ ዓመት የሰራሁበት በመሆኑ እና ይህንን ትዝታ እንደገና ተመልሼ ሳየው የነበረኝ ቅርበት እንደገና ቅርበት እንዲጨምርልኝ ስለሚያስችለኝ በጣም ደስ አለኝ። የጥምቀት አክብሮት ግሩም የባህል የሃይማኖት የቆየውን ቅርስ እንደገና ምን ያህል ወደ ፊት እየገፋ መሆኑን ሊያሳየን ቻለ። ስለዚህ በሙሉ ትዝታ የሚያሳድር ሁኔታ ነበር። የጥላቻ ጊዜ ያስከተለው ክሳራ ተገምግሞ ከእንግዲህ ወዲያ ከፍቅር በቀር ሌላ የሚያወጣ መንገድ እንደሌለ በየበኩላችን የተረዳንበት ስለሆነ እኔ ወደፊት የሚታየኝ ተስፋ ነው።
በበዓሉ የታደሙት ቀደም ብዬ ከጠቀስኳቸው የክብር እንግዶች በተጨማሪ ቀዳማዊ እመቤት ወይዘሮ ዝናሽ ታያቸው፣ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ፣ የባህልና ቱሪዝም ሚኒስቴር ዶክተር ሂሩት ካሳው፣ የጋሞ አባቶች የተገኙ ሲሆን የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ትላንት በተከበረው የከተራ በዓል ተሳት በዚያው ዕለት ማምሻውን ወደ አዲስ አበባ ተመልሰዋል። በተመሳሳይ በባህር ዳር ከተማ የጥምቀት በዓል በድምቀት ተከብሯል። የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም ለምእመናኑ ተከታዩን መልእክት ነበር ያስተላለፉት።
ዛሬ የሰው ልጅ ልዩ ልዩ ቋንቋ በመናገሩ መልኩ እንዳየሩ ጠባይ በመቀያየሩ ከብዙ ጎሳዎች፣ ከብዙ ነገዶች፣ ከብዙ ወላጆች፣ ከብዙ አባቶች፣ ከብዙ እናቶች የመጣ አስመስሎ ልዩነትን ፈጥሮ ልዩነትን ያወራ እንጂ መሰረቱ ግን የሰው ልጅ አንድ አባት፣ አንዲት እናት፣ አንድ አዳም፣ አንዲት ሔዋን ብቻ ናቸው። የመልካችን የቁመታችን መጥቆር፣ መቅላት፣ ማጠር፣ መርዘም የአየሩ ጠባይና የየአካባቢው የተፈጥሮ ሕግ ያመጣው እንጂ ከተለያየ ዘር የመጣን የተለያየ ዘር ያለን አይደለም። ዘር ቆጠራው ብዙ ከወረድን በኋላ ነው። ልዩነቱ ብዙ ከሄድን በኋላ ነው። እሱም የማይገባ ልዩነት።
በአከባበሩ ስነ ስርዓት ላይ ካገኘኋቸው የሃይማኖት አባቶች አንዱ የሆኑት አባትም ስሜታቸውን እንዲህ አካፍለውኛል።
ስሜ ሊቀ ሊቃውንት ስምዐኮነ መላክ እባላለሁ። የማገለግለው በባህር ዳር ሀገረ ስብከት የአራት ጉባኤያት መምህር ሆኜ ነው የማገለግለው። እንደ ባህር ዳር ግን ስንመለከተው ከሌላው ጊዜ ለየት የሚያደርጉ አንዳንድ ነገሮች ሁሉ ያሉበት በዓል ነው የነበረው እና ከትናንትናው ጀምሮ ልክ መጽሐፍ ቅዱስ በሚያዘው መሰረት አጅበን ወረድን ታቦታቶቻችንን። ይህም ያው ታሪኩን እያስታወስን ስብከተ ዮሐንስን ልክ እንደዚያን ጊዜ ሁሉ ታሪኩን እያስታወስን በጣም ብዙ ህዝብ ታቦቱን ይዞ ወርዶ አድሯል ማለት ነው። ዛሬ ማለዳም ያው በተለመደው መሰረት ጌታችን ኢየሱስ ክርስቶስ ሌሊት ላይ እኩለ ሌሊት ላይ ስለሆነ የተጠመቀው ሌሊቱ 10 ሰዓት ጀምሮ ጥምቀተ ባህሮቻችን ሲባረኩ ነው ያደሩት። ያው ቅዳሴው አልቆ ማለት ነው የቅዳሴው ሰዓት ከሌሊቱ 7 ሰዓት ጀምሮ አበቃ። 10 ሰዓት ላይ ጀምሮ ጥምቀቶቻችን ባህሮቻችንን ባርከናል ማለት ነው። አባይ ማዶም ነበርኩ፣ እዚህኛውም ላይ ነበርኩኝ። ሁሉም ላይ እንግዲህ የአባይ ማዶ ደግሞ በተለየ ሁኔታ ውሃው ዳርቻ ላይ ስለነበረ ታሪኩን እንደነበር ነው እንድናስታውስ የሚያደርግ ቦታ ነው የነበረው ማለት ነው። እና በሀገራችን ያለውን ውሃ ፍጹም ዮርዳኖስን አድርገን የእኛ ዮርዳኖሳችን ዞሮ ዞሮ ኢየሱስ ክርስቶስ ነው። ዮርዳኖሳችን ክርስቶስ በዮርዳኖስ ተጠመቀ እያልን እሱን እያስታውስ በማለዳ ተጠምቀን መጥተናል ማለት ነው። አሁንም ያለ ነው ያው ታቦታቱን በመሸኘት ላይ ነው። ወደ አብያተ ክርስቲያናቱ በማስገባት ላይ ነው ያለነው።
የአማራ ክልል ፖሊስ ኮሚሽን ማምሻውን በሰጠው መግለጫ ጎንደርን ጨምሮ በክልሉ በተለያዩ ከተሞች የተከበረው የጥምቀት በዓል በተለይ ከጸጥታ አንጻር በሰላም መጠናቀቁን አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ሰሞኑን ባወጣው መግለጫ በተለይ በጎንደር ከተማ የሽብር ጥቃት ለመፈጸም የተዘጋጁ ሁለት የጥፋት ቡድኖችን ዓላማቸውን ሳያሳኩ በቁጥጥር ስር መዋሉን ማስታወቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። 2 ሚሊዮን ሰው እንደሚገኝበት ቀድሞ በተገመተው የጎንደር አከባበር ወቅት የተከሰተው ድንገተኛ አደጋ ነው ወይስ ሌላ? አደጋ ከሆነስ ለምንና እንዴት ተከሰተ? የደረሰው ጉዳት ትክክለኛ መጠን ወይም የመጨረሻ ተቀራራቢ ግምት? እየተደረገ ያለ ምርመራና ክትትል ካለ ለማጣራት እየሞከርንን። ከአማራ ክልል ሰላምና ደህንነት ቢሮ እንደዚሁም ከጎንደር ከተማ የተለያዩ የሥራ ኃላፊዎች ምላሽ ለማግኘት ቪኦኤ እስካሁን ያደረገው ሙከራ አልተሳካም። በጥረታችን እንቀጥላለን። ወደ ተከታዩ የጥምቀት ዘገባ ልውሰዳችሁ። የከተራ በዓል ትናንት ሲከበርና ዛሬም ታቦታት ከየማደሪያቸው ወደ የደብራቸው ሲመለሱ ችግር አጋጥሟቸው እንደነበር የሐረር ከተማ ምዕመናንና የሃይማኖት አባቶች አስታውቀዋል። አዲስ ቸኮል ተጨማሪ አለው።
በሐረር ከተማ በትላንትናው ዕለት በተከበረ ከተራ በዓልና ዛሬም ታቦታቱ በሚመለሱበት ወቅት ግጭቶች ተከስተው የሰው ጉዳትና የንብረት ውድመት መድረሱን ነዋሪዎች ለቪኦኤ አስታውቀዋል። ትላንትና በከተራ ዕለት ስለደረሰው የቅድስት ሥላሴ ቤተክርስቲያን አስተዳዳሪ የሆኑት ሊቀ ብርሃናት ጥበቡ እንዲህ ይላሉ።
እንግዲህ ትናንት የአጋጣሚ ነው። ያው የተሰቀሉ ባንዲራዎች ወርደው የቆረጡ ማቃጠል ጀመሩ። ያንን ሄደው ሲቆረጥ እና እየቆረጡ የሚጥሉት ልጆች ያው የኛ የቤተክርስቲያን የሆኑ ልጆች በሚያዩበት ጊዜ ያው ሄደው ለፖሊስ አመለከቱ እና ፖሊሶቹም በወቅቱ ሄደው ያንን ለማስቆም ብዙ እንትን አላሉ መሰለኝ። ልጆች እንደነገሩኝ ከሆነ ማለት ነው። በወቅቱ እኔ እዚህ አካባቢ አልነበርኩም። ያው በኋላ ሲደውሉልን ነው እኛ ከዚህ አካባቢ ሄድ ነው። ከዚያ ሂደን ያው ገብርኤል አካባቢ የእኛ ልጆች ያው ተሰብስበዋል። ከውጭ ሆኖም ያው ድንጋይ ምናምን ይወረወር ነበር። ያው የቤተክርስቲያኑ ማስተዳዳሪ መላከ ፀሐይ እንደዚሁ በድንጋይ ተመትተዋል በወቅቱ ማለት ነው። ከዚያ እኛ ያው ከውስጥ ያሉትን ወደ ውጭ አትውጡ ምናምን እያልን ያው የማረጋጋቱን ስራ በምንሰራበት ጊዜ እንደዚሁ ዝም ብሎ አስለቃሽ ጭስ ውስጥ ተወረወረ።
ወደ ምዕመናኑ ማለት ነው? ወደ እናንተ?
ወደ ቤተ ክርስቲያን ውስጥ? አዎ፣ ገብርኤል ቤተ ክርስቲያን ነው አስለቃሽ ጭሱ የተወረወረው። እና እኛም ስናናግራቸው ያው ልጆች እንዲገቡ ብለን ነው አሉ። አይ ልጆችም እኮ እኛ ግቡ እያልን ነው፣ ለምን ወደ ቤተ ክርስቲያን መወርወሩ አስፈላጊ አይደለም ምናምን የሚል ነገር ነው። ያው ያ ተከሰተ። ከዚያ በኋላ ያው ተነጋግረን ወስተን እንዳነበሩ በጣም ትብብር ያደርጉ ነበር። እዚያ መስጊዱ ፊት ለፊት ሆነው ወጣቶቹን እያረጋጉ ነበር። እነሱም ጋራ ተነጋግረን ያለውን ሁኔታ ያው እንደዚህ እንደዚህ አንዳንድ ባንዲራዎች አግባብ የሌላቸው ባንዲራዎች ተይዘዋል ምናምን ሲባል አይ እኛ ያንን ያው ከጸጥታ አካላት ጋር ተነጋግረን ያንን እንሰበስባለን ብለን አሁን በቅዱስ ሲኖዶስ ተወስኖ የቤተ ክርስቲያኒቱ አርማ ያለበት ከዋናው ባንዲራ ላይ እሱ ተደርጓል። ያንን ብቻ ነው ይዘን የምንወጣው። ከዚህ ውጭ የሆነውን ነገር ይዘን እንመለሳለን ብለው እነሱም የሃይማኖት አባቶችን በቃ ጥሩ ነው እኛም ወጣቶችን እናረጋጋለን እናንተ አናውንስ አድርጉ ምናምን አሉን። እኛ ሂደን ገብርኤል ቤተክርስቲያንም አናውንስ አደረግን፣ ሚካኤልም ሂደን እንደዚያ የመሳሰሉ ባንዲራዎችን ወደ ውስጥ ይዘው እንዲገቡና ያ ትክክለኛውን ባንዲራ ይዘው እንዲወጡ ከዚህ በኋላ ያው ታቦት ይዘን እንድንወጣ ተደረገ። ያው ከዚያ በኋላ በመካከል አንዳንድ ችግሮች ነበሩ።
በዛሬ ዕለትም ስለደረሰው ሊቀ ብርሃናት ጥበቡ የሚሉት አላቸው።
ዛሬ እንግዲህ ያው በዚያው በመመሪያው መሰረት እኛ ከጸጥታ አካላትም ያው እየተነጋገርን ከክቡር ፕሬዚዳንቱም እንደዚሁ አንዳንድ መመሪያዎችን ያው ተቀብለን ተገናኝተን ነበር። ጠዋት ከእሳቸው ጋር የሚመለከታቸው አካላት ያደን ተወያይተን ታቦታቱ ያው ይዘን በምንወጣበት ጊዜ ወደ ላይ ወደ ገብርኤል ወጣቶች ቀድመው እየጨፈሩ ሲወጡ ከለከሏቸው። ከዚያ አስለቃሽ ጭስም ተወረወረ። ከዚያ ያው እንግዲህ ከዚያም ከዚህም ድንጋይ መወርወር በአካባቢ እንትኖችን የመሰባበር የምናምን ተጀመረ። ያው ከዚያ በኋላ እኛ ከኋላ ስለነበር እኛ ወደ ታች ወደ ስላሴ ይዘን ወርደን ነበር። ከላይ ተደውሎ ያው ችግር አለ ምናምን ሲባል እንግዲህ ከታች አካባቢ ያሉትን ታቦታት ያው ሩጠን አስገብተን ወደ ላይ ሄደን ያው ከመከላከያም ጋራ እየተነጋገርን ያው ለማረጋጋት የተሞከረ ያው ብዙ የወደሙ የተሰባበሩ መስታወቶች ብዙ የወደሙ ነገሮች አሉ። ያው ዞሮ ዞሮ በጸጥታው ጥንካሬ በብዙ ታውረድ ያው ታቦታቱን ይዘን አልፈን ያው አስገባን ማለት ነው። ያው እንግዲህ የተጎዱ ልጆች አሉ። በዚያ መልኩ ነው እንግዲህ የተጠናቀቀው።
ከጊዮርጊስና ገብርኤል ቤተክርስቲያናት ባሻገር የሸንኮር አርሴማ ቤተክርስቲያንም አትገባም ተብሎ መንገድ ተዘግቶ እንደነበረ ያገኘነው መረጃ ያመለክታል። የግጭቱ መንስኤ በተመለከተ ልዩ ልዩ መላምቶች ይገለጻሉ። በአንድ በኩል በተለምዶ አራተኛ በሚባለው አካባቢ የሚገኘው የቅዱስ ቁርአን ሐውልትን ክርስቲያኖች በሌሊት ሊያፈርሱት ሞክረዋል የተባለ ሲሆን ሐውልቱ ግን ለመንገድ ማስፋፊያ ዙሪያውን ያለው እምነበረድ ያፈረሰው ክልሉ ራሱ እንደሆነና ይህም ከሳምንት በፊት የሆነ እንደሆነ ነዋሪዎች ለቪኦኤ ገልጸዋል። በሌላ በኩል መስጂድ ፈርሷል ወይም ሊፈርስ ነው ተብሎ ለገጠር ነዋሪዎች ተነግሯቸዋል የሚለው ግምትም በአንዳንድ የከተማ ነዋሪዎች የሚነገር ነው። በስፋት የሚነገረውና በርካቶች የሚቀበሉት ግን ልሙጡን ሰንደቅ ዓላማ በመቃወም ነው የሚሉት ናቸው። በዛሬው ዕለት የተፈጸመውን ጥቃት በተመለከተ ስሙን መግለጽ ካልፈለገ የፖሊስ አባል ላይ ያገኘነው መረጃ ደግሞ በትላንትናው ዕለት ሰላም በማደፍረስ ተጠርጥረው የታሰሩትን ለማስፈታት ሆን ተብሎ መንገድ መዘጋቱን ይገልጻሉ። የጸጥታ ኃይሎች ትኩረት ረብሻ ወደ ተነሳበት አካባቢ ሲሆን ፖሊስ ጣቢያ ተሰብሮ ተጠርጣሪዎች እንዲያመልጡ መደረጉን ፖሊሱ ገልጸውልናል።
ያው ታቦቶቹ በሰላም ገብተዋል። አራተኛ ላይ ያው ፎቆችን መስታወት ማርገፍ፣ ጣቢያ ላይም ጥቃት ማድረስ ምናምን ነበረ።
ምንድን ነው ምክንያቱ?
ምክንያቱ ለጊዜው አሁን አላወቅንም። በጣም በዓሉ ትልቅ በዓል ነው፣ ህዝብን በጣም ብዛት አለው። እንግዲህ ታቦት ወደ ላይ በጣቢያው አካባቢ ነው የሚሄደው። እዛ ጋር ነው እንግዲህ አሁን ድንጋይ መጣል ሁኔታ እና ትላንት የታሰሩ ሰዎች ነበሩ። በዛ እነኛን ሰዎች አስመለጡ፣ ከጣቢያ አውጥተው ይዘዋቸው ሄዱ። ዋና ታርጌታቸው እነሱን ለማውጣት መሰለኝ።
ድምፅ ይቀየራል። ይህም መረጃ ለማረጋገጥ ለክልሉ ፖሊስ ኮሚሽን ኮሚሽነር፣ ለኮሚሽኑ ህዝብ ግንኙነትና ለክልሉ ፍትህና ጸጥታ ጉዳዮች ቢሮ ኃላፊ ደውለን መረጃ ለማግኘት ያደረግነው ጥረት አልተሳካም። መረጃ እንዳገኘን እንመለሳለን። በዛሬው ዕለት ከፖሊስ በተተኮሰ ጥይት ሶስት አገልጋይ ዘማሪያን መቁሰላቸውን ያገኘነው መረጃ ያመለክታል። በሁለቱ ቀናት የደረሰውን የንብረት ውድመት በተመለከተ መጠለያ በተባለው ሰፈር የሚኖሩ አንዳንድ ነዋሪዎችና ፈዲስ መንገድ ላይ የሚገኙ ንግድ ቤቶች ዘረፋ እንደተፈጸመባቸው፣ በዛሬው ዕለትም አረባሊና ስማርት የተባሉ ጎን ለጎን የሚገኙ ፎቆች መስታወቶች እንደተሰባበሩ፣ ከነኚህ ፎቆች በሁለተኛው ላይ ደግሞ የኦሮሞ ፌዴራሊስት ኮንግረስ ቢሮ እንደተከራየና የኮንግረሱ ቢሮ መስታወቶችም እንደተሰባበሩ የደረሰ መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ተከታዩ ዝግጅት ወደ ማይጨው ይወስደናል። በትግራይ ክልል በክልል ደረጃ በዓሉ የተከበረው በማይጨው ነበር። ሙሉጌታ አጽብሃ እዚህ አለ።
ሰውሕ ንጉሥ ተብሎ በሚታወቅ ቦታ ነው በዓሉ በመቀለ ከተማ የተከበረው። ከአብያተ ክርስቲያናት ታቦታት ታጅበው በትናንትናው ዕለት ወደ ጥምቀተ ባህሩ ከሄዱ በኋላ እዛው አድረው በዛሬው ዕለት ወደ የአድባራቱ ተመልሰዋል። በዓሉ የኢየሱስ ክርስቶስ ጥምቀት የሚዘከርበት ቀን ነው በማለት በመቀለ ሀገረ ስብከት የሰንበት ትምህርት ቤቶች አደረጃጀት ኃላፊ መጋቤ አእላፍ ታምራት ታደሰ ተናግሯል።
ይህንን ስናከብር ስንዘክር ግን ኢየሱስ ክርስቶስ የሰላም አምላክ ነው። ኢየሱስ ክርስቶስ የፍቅር አምላክ ነው። ስለዚህ እያንዳንዳችን የፍቅር ሰዎች እንድንሆን፣ የሰላም ሰዎች እንድንሆን፣ እርስ በርሳችን እንድንዋደድ፣ እንድንፋቀር፣ እንድንጣላ አይደለም፣ እንድንለያይ አይደለም። ስለዚህ ሁላችን በዓሉን ስናከብር፣ ጥምቀቱን ስናከብር፣ ልደቱን ስናከብር፣ ትንሣኤውን ስናከብር እያንዳንዳችን የፍቅር ሰዎች ሆነን መመላለስ ያስፈልገናል።
ሌላው በበዓሉ ያገኘሁት ዲያቆን ዶክተር ቢንያም ተስፋይ በዓሉ መንፈሳዊ ይዞቱ ጠብቆ መከበሩን ገልጿል። ለበዓሉ ድምቀት የወጣቶች አስተዋጽኦ ትልቅ ነበር ብሏል።
የካህናቱ ድምቀት፣ ወረብ ዝማሬ፣ የሰንበት ትምህርት ቤቱ አባላት ሽብሸባው ዝማሬ በጣም መልኩን የጠበቀ ነበረ። በዛ ደግሞ በየሰፈሩ በየመንደሩ የነበሩ ወጣቶች ተሰብስበው ለጥምቀት የሚሆነውን መልእክት ያላቸው ቲሸርቶች፣ አሳት፣ ባነሮች አዘጋጅተው መንፈሳዊ መልእክታቸውን ሲያስተላልፉ፣ ለታቦት ደግሞ እንዲሁ ጉልበታቸውን ላባቸውን ሲያንጠፈጥፉ ታይቷልና በእውነት በወጣትነት ጊዜ እግዚአብሔርን አስብ የሚለው ቃል በቃል ሲተገበር ያየንበት ጊዜ ነው ነበርና
የመቀለ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ በመልእክታቸው ስለ ሰላም ሰፊ ጊዜ ሰጥተው ተናግሯል። እንባ የተናነቃቸው ጀግኖች ልጆቻችን እያጣን ነው በማለት አማኞች ጸሎትና ምህላ ወደ ፈጣሪ ሊያቀርቡ ይገባል ብለዋል።
ሰላም ለዕለ ሁሉ እዩ።
ሰላም ከሁሉም በላይ ነው። ሰላም ስላለነው ተሰባስበን እግዚአብሔርን እያመሰገንን በዓሉን እያከበርን ያለ ነው። ልጆቻችን ለሀገራቸውና ህዝባቸው ብለው ወደ እሳት ገብተው ነው ይህንን ሰላም ያመጡት፣ ይህንንም ዲሞክራሲ ያስረከቡን። እኛም እርስ በርስ ተስማምተን ተከባብረን ተዋደን ህዝባችንና አገራችንን መጠበቅ አለብን። ሰላም ከሌለ በዓል ማክበር የለም። ሰላም ከሌለ ትምህርት የለም። ሰላም ከሌለ እድገት የለም። ሰላም ከሌለም ብልጽግና የለም። ስለዚህ ሁላችን ሰላማችን መጠበቅ አለብን ነው ያሉት። በትግራይ ክልል ደረጃ በማይጨው ከተማ በድምቀት ተከብረው ውሏል። በከተማዋ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለሁሉም የኢትዮጵያ ህዝብ ለማንነት መገለጫ አካል ለሆነው ለጥምቀት በዓል እንኳን አደረሳችሁ ብለዋል። በወቅታዊ ሀገራዊ ጉዳይ ባሰሙት ንግግር የትግራይ ህዝብ ሰላም ፈላጊ እንጂ ሰላም እንደማያደፈርስ አሳይቷል በማለት ተናግረዋል። የህዝቦች ዝምድና እንዳይበላሽ አርቆ አሳቢ ነው ብለዋል። ዶክተር ደብረጽዮን መንግስታቸው ይሁን የክልሉ ህዝብ ከሌሎች ጋር በጋራ መልማትና ማደግ እንጂ በሩቅ መተያየት የሚፈልግ ወይም ለጦርነት የሚዘጋጅ አይደለም ብለዋል። ለክልሉ ወጣቶች ባስተላለፉት መልእክት ነገሮች በረጋታ ሊከታተሉ ይገባል ብለዋል።
አቲና የዘለና ፖለቲካ ሁኔታ አደገኛ በመሆኑ
አሁን ያለንበት ፖለቲካዊ ሁኔታ አደገኛ በመሆኑ በትንሽ ጉድለት ወደ ከፋ ቀውስ ልንገባ የምንችልበት ሁኔታ ከፍተኛ ነው። ስለዚህ እያንዳንዱ እንቅስቃሴም በስሜት ሳይሆን የሚኖረው ጥቅምና የሚያመጣው ውጤት በማየት አስበህና መዝነህ የሚገባበት ጥንቃቄ የተሞላው አካሄድ ሊኖረን ይገባል። ተበትነን ሳይሆን አንድ ሁነን የማንግባባለት ችግር አይኖርም። ጀምረነው ባለው አካሄድ የመልካም አስተዳደር ችግር፣ ስራ ዕድል መፍጠር፣ ልማት ማምጣት ተጋግዘን እየተመካከርን በአቅማችን መፍታት እንችላለን ነው ያሉት። በተጨማሪም በሁሉም የክልሉ አካባቢዎች በዓሉ ተከብሯል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለ።
አመሰግናለሁ ሙሉጌታ ለዘገባው። ክቡራትና ክቡራን አድማጮች በርከት ያሉ የጥምቀት አከባበር ዘገባዎች ናቸው ያሉን። በአምቦ የበዓሉን የክብር ስፍራ የእስልምና ምዕመናን አጽድተዋል፣ አሰናድተዋል። ናኮር መልካ ዘግቧል። ከዚያ በደሴ የአገር ግዛት ሰፈር ተወላጆች በጎ አድራጎት ልማት ማኅበር አባላት ጧሪና ተንከባካቢ የሌላቸውን አረጋውያንና አቅመ ደካሞች የሚረዳ ፕሮጀክት አስመርቀዋል። ከዚያ መስፍን አራጌ ዘግቧል። በአስመራ ማይ ጥምቀት አደባባይ ላይ የተከናወነውን አከባበር ብርሃነ ብርህ ዘግቧል። እንዲሁም በዋሽንግተን ዲሲና አካባቢዋ፣ በሎስ አንጀለስም በሌሎችም አካባቢ የተካሄደውን የጥምቀት አከባበር ስነ ስርዓት የያዙ ዘርዘር ያሉና ሰፋፊ ዘገባዎች ይኖሩናል። በነገው ምሽት ከዛሬው የጎንደር ሁኔታ የመጨረሻ መረጃዎች ጋር አካተን ይዘንላችሁ እንመለሳለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሶሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።